ይህ የአሜሪካ ድምፅ ነው። በ19 በ22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እዚህ ዋሽንግተን ዲሲ ላይ ትላንት የተጀመረው የዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ከጉባኤው ትይዩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያይተዋል። የጉባኤውን የዛሬ ውሎና ከስፍራው የሚገኙ ዘጋቢዎቻችን ጋር በቀጥታ የምናደርጋቸው ምልልሶች የሰዓቱን ዓለም ዜና ተከትለው በዕለቱ አብይ ርዕስ በተከታታይ ይቀርባሉ። ረቡዕ ታህሳስ 5 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቅንብሩ፣ ቢል አንድራዴ ደግሞ በቴክኒክ ምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። ትናንት ማክሰኞ ዋሽንግተን ዲሲ ላይ የተከፈተው የዩኤስ አፍሪካ የመሪዎች ጉባኤ ዛሬም ቀጥሏል። የዛሬው አጀንዳ የዩኤስ አፍሪካ ንግድ ሲሆን የሁለቱን ወገኖች የንግድና ኢንቨስትመንት አጋርነት በማጎልበት አፍሪካ በዓለም ኢኮኖሚ ያላትን ሚና ማጠናከር ስለሚቻልበት መንገድ ይመክራል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከጥቂት ጊዜ በኋላ ለጉባኤተኞቹ ንግግር ያደርጋሉ። ትናንት ጉባኤው በተለያዩ አጀንዳዎች ላይ ሲመክር ውሏል። የከባቢ አየር ለውጥን ስለመቋቋም፣ ሰላምና ጸጥታ እንዲሁም አስተዳደር ከተወያየባቸው ጉዳዮች ጥቂቶቹ ነበሩ። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረክ ውይይት ተደርጓል። በስፍራው የሚገኙት ዘጋቢዎቻችን የጉባኤውን ውሎ የተመለከቱ ዘገባዎችን በመጽሔት ክፍለ ጊዜ ያደርሱናል። ኢንስታግራምን፣ ፌስቡክንና ዋትሳፕን የሚያስተዳድረው ሜታ ኩባንያ በኢትዮጵያ ጥቃት የሚያነሳሱ የጥላቻ መልእክቶች በገጹ ላይ እንዲሰራጭ በማድረግ ደም አፋሳሽ የሆነውን የእርስ በርስ ጦርነት እንዲባባስ አድርጓል ተብሎ ክስ ተመሰረተበት። ትናንት ኬንያ ውስጥ ክሱን የመሰረቱት ሁለት ኢትዮጵያውያን ተመራማሪዎችና ካቲባ ኢንስቲትዩት የተባለው የኬንያ የመብቶች ተቋም መሆኑን ሮይተርስ ዘግቧል። ከሳሾቹ ሜታ ኩባንያ ፌስቡክ ላይ በወጡ መልእክቶች ሳቢያ ጥቃት ለደረሰባቸው ሰለባዎች ካሳ የሚውል $2 ቢሊዮን እንዲመድብ ጠይቀዋል። ፌስቡክ በገጹ ላይ የሚሰራጩ መልእክቶችን በኢትዮጵያ ጥቃት እንዲጨምር አባብሷል የሚል ክስ የቀረበበት ድርጅቱ ከክስ መስራቾቹ አንዱ አባቱ ከመገደላቸው አስቀድሞ እንዲህ ያሉ ይዘቶች ያሏቸው ብዙ መልእክቶች ፌስቡክ ላይ ሲስተጋቡ እንደነበረ አመልክቷል። በተጨማሪም ፌስቡክ አደገኛ መልእክቶችን ለመለየት የሚያስችሉ አልጎሪዝሞችን ወይም የአሰራር ስርዓት ቀመሮችን በሚመለከት ለሰራተኞቹ በቂ ስልጠና ባለመስጠትና ናይሮቢ የሚገኘው የመልእክቶች ይዘት ቁጥጥር ማዕከሉ ለሚከታተላቸው ቋንቋዎች በቂ ሰራተኛ ባለመቅጠርም ክስ ቀርቦበታል። ጥቃት የሚቀሰቅሱ መልእክቶችን የሚያወርዱ አስቸኳይ እርምጃዎች እንዲወስድና ለናይሮቢው የይዘት ቁጥጥር ማዕከሉ ተጨማሪ ባለሙያዎችን እንዲቀጥር በፍርድ ቤት ትዕዛዝ እንዲሰጥ ክስ መስራቾቹ ጠይቀዋል። የሜታ ኩባንያ ቃል አቀባይ ኤሪን ማክፓይል በበኩላቸው የጥላቻ ንግግርና ጥቃት መቀስቀስ ፌስቡክ እና ኢንስታግራም በሚመሩባቸው ደንቦች ተቀባይነት የለውም ብለዋል። እንዲህ አይነት ይዘት ያላቸውን መልእክቶች የሚያስወግዱ ባለሙያዎችና ቴክኖሎጂ ላይ ኩባንያችን መጠነ ሰፊ መዋለ ነዋይ እያፈሰሰ ነው ያሉት የሜታ ቃል አቀባይ የምንቀጥረው ስለ ሀገሩ የሚያውቁ ባለሙያዎችን ነው ብለዋል። ኢትዮጵያ ውስጥ በስፋት በሚነገሩ ቋንቋዎች የሚወጡ የፌስቡክን ደንቦች የሚጥሱ ይዘቶችን ተከታትሎ የማስወገድ አቅማችንን ለማሳደግ ጥረታችንን እንቀጥላለን ሲሉም አክለዋል። ኢትዮጵያ ውስጥ ግጭት የሚያባብሱ ይዘቶች ያሏቸው መልእክቶችን ለማሰራጨት ፌስቡክ እና ኢንስታግራም እንዴት ጥቅም ላይ እንደዋሉ ምርመራ እንዲካሄድ ባለፈው አመት የሜታ ነጻ ተቆጣጣሪ ቦርድ ምክረ ሐሳብ አቅርቦ እንደነበረ ይታወሳል። በአውሮፓውያኑ የቀን አቆጣጠር በ2021 ዓመተ ምህረት ጥቅምት ወር ላይ ከከሳሾቹ አንዱ የሆኑት የአብርሃም ማዕረግ አባት ብሔር ላይ ያነጣጠረ ስድብና ዘለፋ የያዘ ጽሑፍ ተሰራጭቶባቸው እንደነበርና ከጽሑፉም ጋር አድራሻቸው ተያይዞ ይገደሉ የሚል ጥሪም ቀርቦበት እንደነበረ በክሱ ዶሴ ተዘርዝሯል። አብርሃም ለፌስቡክ አቤቱታ ቢያቀርቡም ኩባንያው መልእክቶቹን ፈጥኖ ለማስወገድ ፈቃደኛ እንዳልነበረና አንዳንዶቹን መልእክቶች ፈጽሞ እንዳላስወገዳቸው በቀረበው ክስ ላይ ተዘርዝሯል። ዩናይትድ ስቴትስ በኢትዮጵያ ደቡብ ኦሞ ዞን በ8.7 ሚሊዮን ዶላር አዲስ ፕሮጀክት አስጀምራለች። የኦሞ ሸለቆ የብዝሃ ሕይወትና የማህበረሰብ ማጎልበቻ በሚል ስያሜ የተወጠነው አዲስ ፕሮጀክት የተከፈተው በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤድ አማካይነት መሆኑ ታውቋል። ፕሮጀክቱ በቀጣዮቹ 5 ዓመታት በታችኛው የኦሞ ዞን ብዝሃ ሕይወትን፣ የማህበረሰብን የኑሮ መተዳደሪያ እንዲሁም የሰብአዊ መብቶችን ከበሬታ ለማሻሻል እንደሚሰራ ተመልክቷል። ስራው በአካባቢው አስተዳደርና በኦሞ ብሔራዊ ፓርክና ማጎ ብሔራዊ ፓርክ መካከል ከሚኖረው ማህበረሰብ ጋር በአጋርነት እንደሚከናወን የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ በኢራን በተሰሩ ድሮኖች ኪየቭ ከተማ ላይ ባካሄደችው ጥቃት የመንግስት ህንፃዎች ላይ ጉዳት ማድረሷን የዩክሬን ባለስልጣናት ገለጹ። የመዲናዋ ከንቲባ ቪታሊ ክሊችኮ በሰጡት መግለጫ በማዕከላዊ ኪየቭ ፍንዳታዎች መድረሳቸውን ገልጸዋል። በሰው ላይ ስለደረሰ ጉዳት ለጊዜው በግልጽ የተነገረ ነገር የለም። የዩክሬን የጦር ኃይል 13 ኢራን ሰር ሻሂድ ድሮኖችን መትቶ መጣሉን ተናግሯል። ይህ በዚህ እንዳለ የዩክሬን ፕሬዚደንት ዘሌንስኪ ጽህፈት ቤት ሹም እንዳስታወቁት ዩክሬንና ሩሲያ የእስረኛ ልውውጥ አካሂደዋል። በእስረኛ ልውውጡ ምስራቅ ዶኔትስክና ሉሃንስክ ውስጥ ሲዋጉ የተማረኩ 64 የዩክሬን ወታደሮች መለቀቃቸው ታውቋል። በልውውጡ ከተለቀቁት መካከል አንድ የዩናይትድ ስቴትስ ዜጋም እንደሚገኝበት ነው ባለስልጣኑ ያመለከቱት። ይህ በዚህ እንዳለ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በመጪው የፈረንጆች ገና ወይም ክሪስመስ ዋዜማ ዩክሬናውያንን እናስብ ሲሉ ተማጽኖ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለመጪው የክሪስመስ ወይም የፈረንጆች ገና በዓል የምናውለውን ወጪ በመቀነስ ገንዘቡን ለዩክሬናውያን መርጃ እናውለው ሲሉ ነው ተማጽኖ ያሰሙት። በቫቲካን ለምዕመናን ባቀረቡት ተማጽኖ ዩክሬናውያን በረሃብና በብርድ እየተሰቃዩ ነው፣ በሐኪም እጦትም እየሞቱ ነው፣ ገናን ስናከብር እናስባቸው ብለዋል። ዩናይትድ ስቴትስ ለሩሲያ የጦር ኃይል የሚውል የተራቀቀ ቴክኖሎጂና መሳሪያ በመሰብሰብ የተወነጀሉ 7 ሰዎችን ከሳለች። የዩናይትድ ስቴትስ አቃቤ ሕግ በ5 ሩሲያውያንና 2 አሜሪካውያን ላይ ክስ መመስረቱን የተነገረው 7ቱ ተከሳሾች ሞስኮ ከሚገኙ የጦር መሳሪያና መሽኖችን በጅምላ ከሚሸጡ 2 ኩባንያዎች ጋር ግንኙነት ያላቸው መሆኑ ተገልጿል። ኩባንያዎቹን የሚያካሂደው የቀድሞውን የሶቪየት ህብረት የስለላ ድርጅት ኬጂቢን የተካው የሩሲያ ፌዴሬሽን የጸጥታ አገልግሎት መሆኑን ትናንት በተከፈተው የክስ ዶሴ የቀረበው ሰነድ ያመለክታል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ታህሳስ 5 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ጠቅላይ ሚኒስትር አብይ አህመድ ከዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተወያዩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ሐሙስ በዋሽንግተን ዲሲ በተካሄደው የዩናይት ስቴትስና የአፍሪካ መሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስትር አሊ ጋር መወያየታቸው ባለፈው ሳምንት መሆኑ ነው። በሌላ በኩል ትናንት የጀመረው የዩናይት ስቴትስ አፍሪካ ጉባኤ በያዛቸው አጀንዳዎች ላይ ሲነጋገር ውሏል። የአየር ንብረት ለውጥን ስለመቋቋም፣ ሰላምና ጸጥታ አስተዳደር የጸጥታ አስተዳደር ከተወያዩባቸው ጉዳዮች ጥቂቶቹ ናቸው። የአፍሪካ ወጣቶችንና የዳያስፖራን ሚና በተመለከተም በልዩ መድረኩ ላይ ውይይት ተደርጓል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባና ሌሎች ተጨማሪ መረጃዎች አካቶ እንግድ ወልዴ እንደሚከተለው ያቀርበዋል።
ጠቅላይ ሚኒስትር አብይ አህመድ ከብሊንከን ጋር ያደረጉትን ውይይት ተከትሎ በትዊተር ገጻቸው ባሰፈሩት መልእክት ኢትዮጵያ ሰላምን ለማስፈን በምታደርገው ጥረት ዩናይትድ ስቴትስ ላደረገችው አስተዋጽኦ አድናቆታቸውን መግለጻቸውን አመልክተው አጋርነታችንን ለማጠናከር በሚቻልበት መንገዶች ዙሪያ ተወያይተናል ብለዋል። ጉባኤው የኮቪድ-19 ወረርሽኝ ከጀመረ ወዲህ በዋሽንግተን ዲሲ የተካሄደ ትልቁ ዓለም አቀፍ ስብሰባ ነው። ብሊንከን፣ የመከላከያ ሚኒስትሩ ሎይድ ኦስትን እና ሌሎች ቁልፍ የዩናይትድ ስቴትስ መሪዎች ከአፍሪካ መሪዎች ጋር በተናጠል እየተገናኙ የተነጋገሩ ሲሆን በተለያዩ የዲፕሎማሲና የጸጥታ የውይይት መድረኮች ላይም ተሳትፈዋል። ከውይይቱ በኋላ ብሊንከን በሰጡት መግለጫ ባለፈው ወር የተፈጸመው የሰላም ስምምነት ሂደት እድገት እያሳየ መሆኑንና ይህም በሰሜን ኢትዮጵያ ሰላምን ለማስፈን ቁልፍ እንደሆነ አውስተዋል። የውጭ ጉዳይ ሚኒስትሩ በተጨማሪም የሰብአዊ አቅርቦት በመሻሻሉና የመሠረታዊ አገልግሎቶች በመመለሳቸው የኢትዮጵያ መንግስትን አድንቀዋል። በተጨማሪም ሁለቱ ወገኖች የኤርትራ ኃይል ከኢትዮጵያ የሚወጣበትንና ይህም ከትግራይ ኃይሎች መሳሪያ መፍታት ጋር በአንድ ላይ የሚከናወን እንደሆነ ተነጋግረዋል። ባለፉት ጥቂት ዓመታት አሜሪካ ለአህጉሪቱ ባላት ቁርጠኝነት ዙሪያ ቁጣ እየጨመረ መምጣቱን ተከትሎ ዋይት ሀውስ ከአፍሪካ ጋር ያለውን ጉልህ የመተማመን ልዩነት ለማጥበብ በሚፈልግበት በዚህ ወቅት ፕሬዚደንት ጆ ባይደን በደርዘን የሚቆጠሩ የአፍሪካ መሪዎችን እያስተናገዱ ነው። ለሶስት ቀናት በሚቆየው ጉባኤ ትኩረት ከሚደረግባቸው የመወያያ አጀንዳዎች መካከል ኮሮና ቫይረስ፣ የአየር ንብረት ለውጥ፣ ሩሲያ በዩክሬን ላይ ያካሄደችው ወረራ፣ በአፍሪካ ላይ ያሳደረው ተጽዕኖ እና ንግድና ሌሎችም ይገኙበታል። ብሊንከንና ኦስትን ማክሰኞ ዕለት ከጅቡቲ፣ ኒጀር እና ሶማሊያ ፕሬዚዳንቶች ጋርም የተገናኙ ሲሆን ከቅርብ ዓመታት ወዲህ የነዳጅ ሀብቷ ከፍተኛ በሆነ የቻይና መዋለ ንዋይ የሚደገፈውና ቻይና የባህር ኃይል ሰፈር እንድትከፍት በከፈቀደችው የአንጎላ ፕሬዚዳንት ጋርም ተወያይተዋል። ከሶማሊያ ፕሬዚደንት ሐሰን ሼክ መሐመድ ጋር ውይይት የተደረገው የተባበሩት መንግስታት ድርጅት ማክሰኞ ዕለት ባወጣው ሪፖርት አብዛኛው የሶማሊያ አካባቢ ለረሃብ መጋለጡን ባመለከትበት ወቅት ነው። የመሪዎቹ ጉባኤ ከመጀመሩ በፊት የአፍሪካ ህብረት የቡድን ሀያ አቋሚ አባል እንዲሆን ባይደን እንደሚደግፉና በአህጉሪቱ የአስርተ ዓመታት ልምድ ያካበቱትን አንጋፋ ዲፕሎማት ጃን ካርሰን ጉዳዩን እንዲከታተሉና ተግባራዊ እንዲያደርጉ መሾማቸውን ዋይት ሀውስ አስታውቋል። ጉባኤው ከመጠናቀቁ በፊት ባይደን በሚቀጥለው ዓመት በአፍሪካ የተለያዩ ሀገራት ጉብኝት እንደሚያደርጉ ያሳውቃሉ ተብሎ እንደሚጠበቅ አንድ ስማቸው እንዳይገለጽ የጠየቁ የዩናይትድ ስቴትስ ባለስልጣን ለአሶሲየትድ ፕሬስ ተናግረዋል። በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተጋበዙት የአፍሪካ ሀገራት ፕሬዚደንቶችና ጠቅላይ ሚኒስትሮች እንዲሁም የውጭ ጉዳይ ሚኒስትሮች በተጨማሪም የአፍሪካ ህብረት ሊቀመንበር በዚህ ሳምንት መጀመሪያ ነበር በጉባኤው ላይ ለመታደም ወደ ዋሽንግተን ዲሲ ያቀኑት። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በአፍሪካና ዳያስፖራ ወጣት መሪዎች መድረክ ላይ በመሳተፍ ነበር ቀናቸውን የጀመሩት።
I strongly believe that the creativity
የአፍሪካ ወጣት መሪዎች ፈጠራና ብልህነት የወደፊት ዓለማችንን ለመቀየር ይረዳናል የሚል ጠንካራ እምነት አለኝ። ሀሳቦቻችሁ፣ ፈጠራዎቻችሁና ተነሳሽነታችሁ ዓለምን ሁሉ የሚጠቅም ነው። የወጣቶች ቁርጠኝነት እኛን ወደፊት የሚወስደን መሆኑን ስለምንረዳ የባይደንና ሃሪስ አስተዳደር ከእናንተ ጋር ለመቆም ይሻል።
አስተዳደራቸው ለወጣት የአፍሪካ መሪዎች ተነሳሽነት ለተሰኘው ፕሮግራም ተጨማሪ 100 ሚሊዮን ዶላር መመደቡንና ለዩኤስ አስመጭና ላኪ ባንክ ደግሞ በአፍሪካ ንግድን ለመደገፍ 1 ቢሊዮን ዶላር የመግባቢያ ስምምነት ላይ እንደተደረሰ ምክትል ፕሬዚደንቱ አስታውቀዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከመከላከያ ሚኒስትሩ ሎይድ ኦስትን እንዲሁም ከአሜሪካ የዓለም አቀፍ ልማት ድርጅት ዩኤስኤድ ኃላፊ ሰማንታ ፓወር ጋር በመሆን ከኒጀር፣ ሞዛምቢክ እና ሶማሊያ ፕሬዚደንቶች እንዲሁም ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመት ጋር በሰላም አስተዳደርና ጸጥታ ጉዳዮች ላይ በአንድ መድረክ ላይ ተወያይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባደረጉት ንግግር ይህን ብለዋል።
ጠንካራ ተቋማትን ለመገንባት አንድ ሞዴል ብቻ አይደለም ያለው። እርስ በርሳችን ሐሳብ መቀያየር አለብን። እንደያካባቢው ሁኔታ መረጃዎችን ማግኘት አለብን። የአንድን አካባቢን ፍላጎት መረዳት አለብን። እንደ አሜሪካ ከሆነ ይህ ከሌሎች ጋር የሚደረግ ፉክክር አይደለም። ጓዶቻችንና አጋሮቻችንን አንዱን መምረጥ አለባችሁ ይያልን አይደለም። ኡነተኛ አማራጭ ለማቅረብና ኡነተኛ አጋርነትን ለመፍጠር ነው ሐሳባችን። እናም ተስፋችን ወደ ከፍታው አብረን መገስገስ ነው።
የመከላከያ ሚኒስትሩ ሎይድ ኦስቲን በበኩላቸው በጸጥታ ጉዳዮች ላይ ተክሯል።
And going further, we want to make sure that we are doing the things to
ለእናንተ አስፈላጊው ነገር ምንድነው የሚለውን ለመረዳት እንፈልጋለን። እናንተን በሚጠቅም መንገድ የጸጥታ ኃይላችሁን ለማሳደግ፣ ለማስተጣቅና ብቁ ለማድረግ እንዲሁም ቀጠናዊ መረጋጋትን ለመፍጠር መስራት እንፈልጋለን።
ጉባኤው በዛሬው ሁለተኛ ቀን ውሏል። በዓለም ኢኮኖሚ ውስጥ የአፍሪካን ሚና ለማሳደግና ቁልፍ የሆኑ ዘርፎችን ለማጠናከር የሁለትዮሽ ንግድና መዋለ ንዋይን በተመለከተ በሚደረግ ትብብር ላይ ያተኩራል ተብሎ ይጠበቃል።
አመሰግናለሁ እንግዱ። አድማጭ ተመልካቾቻችን፣ አሁን በቀጥታ የዩኤስ አፍሪካ መሪዎች ወደሚያደርጉት ጉባኤ አዳራሽ። ትላንት እዚህ ዋሽንግተን ዲሲ ላይ የተጀመረው የዩናይት ስቴትስና የአፍሪቃ መሪዎች ጉባኤ ዛሬ ሁለተኛ ቀኑን ይዟል። ልክ እንደ ትላንቱ ሁሉ ታዲያ ዛሬም የዩናይት ስቴትስ ከፍተኛ አመራሮች ከአፍሪቃ መሪዎች ጋር የጋራና የተናጠል ስብሰባዎችን እያካሄዱ ነው። ባልደረቦቻችን ሀብታሙ ስዩምና ስመኝሽ የቆየ ጉባኤው እየተካሄደ ያለበት የዋሽንግተኑ የስብሰባ ማዕከል ይገኛሉ። ከስመኝሽ ጀምራለሁ። ስመኝሽ እንደምናመሸሽ፣ እኛ ጋር ቀን ነው፣ እንደምን ዋልሽ?
እንደምን ዋልክ አሉላ።
በዛሬው ዕለት ኢትዮጵያን በተለይ የተመለከቱ ስብሰባዎች ተካሂደው ይሆን?
ትክክል ነው አሉላ፣ እንዳልከው ዛሬ ኢትዮጵያን የተመለከቱ የሁለትዮሽ ስብሰባዎች ተካሂደዋል። አንደኛው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በዩናይትድ ስቴትስ የንግድ ወኪል አምባሳደር ካትሪን ታይ መካከል የተደረገው ውይይት ነው። ስብሰባው ለሚዲያ ዝግ በመሆኑ ዝርዝር መረጃዎችን ማግኘት አልቻልንም። ሆኖም ስብሰባው ከተጠናቀቀ በኋላ የጠቅላይ ሚኒስትር ቢሮ በትዊተር ገጹ ላይ ባጋራው መረጃ ዓለም ባንክ በኢትዮጵያ የጤና አገልግሎቶችን ተደራሽ ለማድረግና የጎርፍ አደጋዎችን መከላከል የሚያስችል 745 ሚሊዮን ዶላር እንደሚሰጥ አስታውቋል። ሌላው ሁለተኛው ስብሰባ የነበረው በኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በዓለም አቀፉ የወንጀል ፍትህ መስሪያ ቤት የዩናይትድ ስቴትስ አምባሳደር የሆኑት ቤትሻክ መካከል የተደረገ ውይይት ነው። እንግዲህ አምባሳደር ቤትሻክ ለአሜሪካ የውጭ ጉዳይ ሚኒስትር በጦር ወንጀሎች፣ በሰዎች ላይ የሚፈጸሙ ወንጀሎች፣ ዘር ማጥፋትን ጨምሮ ሌሎች አስከፊ ወንጀሎች ዙሪያ ለሚያማክሩ በተለይ መከላከልና ከተደረጉ በኋላ መደረግ ስለሚገባቸው ጉዳዮች የሚያማክሩ ናቸው። ሆኖም ይህም ስብሰባ ለሚዲያ ለጋዜጠኞች ዝግ በመሆኑ ምክንያት የተነሱ ዝርዝር ጉዳዮችን ማወቅ አልቻልንም። ከዛ በተረፈ እንግዲህ ከጥቂት ደቂቃዎች በኋላ የአሜሪካ ፕሬዝዳንት ጆ ባይደን ንግግር ያደርጋሉ ተብሎ እየተጠበቀ ነው።
መልካም ስመኝሽ፣ ከኢትዮጵያ ውጭ የሁለተኛ ቀኑ ጉባኤ በምን አይነት ጉዳዮች ላይ ያተኮረ ነበር?
እንግዲህ አሉላ፣ ቀደም ሲል እንዳልኩት የአሜሪካ ፕሬዝዳንት ጆ ባይደን ንግግር ያደርጋሉ ተብሎ ለ49ኙ የአፍሪካ ሀገራት መሪዎችና ለአፍሪካ ህብረት መሪዎች ንግግር ያደርጋሉ ተብሎ እየተጠበቀ ነው። ምናልባት በዚህ ንግግራቸው በመጪው አመት ወደ ተለያዩ የአፍሪካ ሀገራት ሊያደርጓቸው የሚያስቧቸውን ጉዞዎች ይፋ ያደርጋሉ ተብሎ ይጠበቃል። በዛሬው ዕለት እንደ ትላንትናው ሁሉ የጎንዮሽ ስብሰባዎች ሲካሄዱ ቆይተዋል። እነዚህ ስብሰባዎች በአብዛኛው በንግድና መዋለ ንዋይ ፍሰት ግንኙነቶች ላይ ያተኮሩ ናቸው። ምናልባት እዚህ ላይ ሳይጠቀስ መታለፍ የሌለበት አሜሪካ በአፍሪካ ለነፍስ አድን ህይወት አድን የካንሰር ሕክምና ራዲዮ ቴራፒ ሕክምናዎች የሚውል 4 ሚሊዮን ዶላር እንደምትሰጥ በዛሬው ቀን አስታውቃለች።
መልካም ስመኝሽ፣ አመሰግናለሁ። እንግዲህ ቀሪውንም የጉባኤው ዝግጅቶች ተከታትለሽ ታደርሽናለሽ። መልካም ቀን።
ትክክል አሉላ። በቀሪዎቹንም የተከታተልን ነገር ሳለን በጣም እናመሰግናለሁ።
የቴሌቪዥን ውይይት ኢትዮጵያ የሰላም መንገዶች ምንድናቸው? እንቅፋቶች ይኖር ይሆን? ተዋዮች ይዳስሳሉ።
ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም።
ዜጎች ሙተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል።
ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን።
ሰኞ ታህሳስ 10 2015 ዓ.ም ምረት ከምሽቱ 3 ሰዓት የአሜሪካ
ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን የተከታተላችሁት ደግሞ የልዩ የፕሮግራም ማሳሰቢያ ነበር። ቆየት ብለን ወደ ጉባኤው አዳራሽ ከመመለሳችን በፊት የዓለም ዋንጫ 22ኛው የዓለም ዋንጫ ከሚካሄድባት ኳታር አንድ ኢትዮጵያዊ የስራ ባልደረባችን አግኝቶ አነጋግሯል። ወደ እሱ እንሂድና እንመለሳለን።
ስሜ ዮናታን ግርማ ይባላል። እኔ የመጣሁት ከኢትዮጵያ ነው። የምኖረው ኳታር ነው። የአርጀንቲና ደጋፊ ነኝ። ሞሮኮ ያው አፍሪካን ወክላ ስለምትወዳደር ያው ሞሮኮ ነው እንደምፋለኝ። የበለጠ ግን አርጀንቲና ብታሸንፍ ደስ ይለኛል። ኳታር ነው አሪፍ ወስ ወደ 7 አመት ሆኖኛል። እንደዚህ አምሮ የሚታየው በሙሉ በዚህ በአራትና አምስት አመት ጊዜ ውስጥ የተለወጠ ለውጥ ነው። ኳታር ማለት በጣም ሰላማዊ ሀገር ነው። ቆይ እንግዲህ ይህን ይመስላል።
ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ጉባኤው አዳራሽ ቆየት ብለን እንመለሳለን። ከዚያ በፊት ግን ወደ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። ለተከታታይ 4 ዓመታት ተከሰተ ባሉት ድርቅ በብዙ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸውንና በቂ ሰብአዊ ድጋፍም እንደማይደረግላቸው በደቡብ ክልል የጎፋ ዞን ነዋሪዎች ተናገሩ። በዞኑ የተከሰተው የዝናብ እጥረት ተከትሎ ከ155,000 በላይ ዜጎች ለአስቸኳይ ምግብ እርዳታ መጋለጣቸውን ለአሜሪካ ድምፅ ያስታወቁት ደግሞ የዞኑ አስተዳዳሪ ዶክተር ጌትነት በጋሻው ናቸው። ዮናታን ዘብዲዮስ ነው ያጠናቀረው።
ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ኤንሲ አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምህዳር ይቀይረዋል የሚል ግምትም ተሰጥቶት ነበር። ነገር ግን ብሔራዊ ሸንጎው ትናንት ባደረገው ስብሰባ
የጎፋ ዞን በኢትዮጵያ ድርቅ ከተከሰተባቸው አካባቢዎች አንዱ ነው። በዞኑ የከፋ ድርቅ ተከሰተባቸው ከተባሉ ወረዳዎች ውስጥ የዛላ ኡባ ደበረጻይና እንዲሁም በከፊል የተጠቁት የደንባ ጎፋ ወረዳዎች ይገኙበታል። የዛራ ወረዳ ነዋሪና የሶስት ልጆች እናት መሆናቸውን የተናገሩት ወይዘሮ ቀጮ በለጠም በድርቅ ምክንያት ችግር ላይ መውደቃቸውን ተናግሯል። እህል በመጥፋቱ የተነሳ ከዚህ በፊት በ500 ብር እንገዛው ነበር ያሉትን አንድ ኩንታል በቆሎ በ3200 ብር እየገዙ መሆናቸውን፣ እንደዚሁም የእርሻ ከብቶቻቸውን ጭምር መሸጣቸውን ገልጿል።
በቆሎ ነው በዋናነት የገቢ ምንጭም፣ የተለያየ ምርት ብዙም እናመርተው ነገር የለም። በበቆሎ ነው የሚታወቀው አካባቢው። ስለዚህ ይሄ ምርት ሳቋረቀ ዛሬ ተከታታይ ምህርን በልግን ወደ 4 አመት ሆኗል። ከዛ ባለፈ ከብት ማርባት ነው። ከብቱ ደግሞ ሳር ካለመኖሩ፣ ውሃ በበቂ ካለመኖሩ ብዙ ችግር ማለን ያለ ነው።
በቂ ሰብአዊ ድጋፍ እንዳልደረሳቸውም ተናግረው የከፋ ጉዳት የደረሰባቸውና መቋቋም ያቃታቸው ሰዎች አካባቢውን ለቀው ተሰደዋል። ለበሽታ የተጋለጡ እናቶችና ሕፃናትም አሉ ብለዋል። አርሶ አደር ትንሣኤ ከበደ በበኩላቸው ለተከታታይ 4 ዓመታት ምርት መጥፋቱን ተናግሯል። ለተከታታይ የምርት ወቅት ጠፋ የሚሉትን ዝናብ ተከትሎ የተከሰተው ድርቅ ረሃብ ማስከተሉን ገልጸው ቤተሰቦቻቸውን የሚያስተዳድሩበትን አጥተው ስለመቸገራቸውም ተናግሯል።
አሁኑንም ህዝብ እየጠፋ ነው። አብዛኛው ህዝብ የለም፣ በሄደበት ነው የሚቀራው። አሁን ያለንን ከብቶቻችን ከዚህ በፊት በነበረው ድርቅ እየበላን 3 አመት ጨርሰናል። ያለ የለም፣ ያለው ሞቶ አልቋል። ሳር የለ፣ ውሃ የለ።
በረሃብ ምክንያት ያለፈ የሰው ህይወት የለም ያሉት የጤና ባለሙያ የሆኑት አቶ አስናቀ በኃይሉ ድርቁ አስከተለ ያሉትን ጉዳት ተናግሯል።
በዚህ ህይወት ያለፈ የለም እስካሁን ድረስ ያለው ሰው ያለው ያው ከተማው ከዘባም ከሚበላውም ሰው ቆርሶ ለዳቦ መሆን እየፈጠነ አለ። ስለዚህ ህይወት እስካሁን ድረስ አላለፈም። ነገር ግን ካለው ጤና ላይ ነው የሚሰራው። እንደ ጤና የተጎዱ እናቶች፣ የተጎዱ ህጻናት አሉ።
ድርቁ እያስከተለ ያለውን የጉዳት መጠን አጥንቶ ድጋፍ ያደረገ አጋር ድርጅት አልተመለከትንም ስሉም ገልጿል። የጎፋ ዞን ዋና አስተዳዳሪ ዶክተር እገትነት በጋሻው በዞኑ ያጋጠመውን የአየር ንብረት መዛባት ተከትሎም የዝናብ እጥረት በመከሰቱና ምርት በመቀነሱ ምክንያት ከ155,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን ለቪኦኤ በስልክ ተናግሯል።
በተደጋጋሚ ጊዜያት ነው ያው የአየር ንብረት መዛባት ተጽዕኖ እኛ ላይ በከፋ ሁኔታ እየታየ ስለሆነ በተደጋጋሚ አመታት ነው። አሁን ከሶስት አመት በላይ በልግ መኸር ፌል የሚያደርግበት ሁኔታ ስለገጠመን በእኛ ስኮፕ ደረጃ ያለ ድጋፍ እያደረግን ነው ያለ ነው።
የደቡብ ብሔር ብሔረሰቦችና ህዝቦችን ክልል መንግስት ምላሽ ለማካተት ያደረግነው ጥረት አልተሳካም። በክልሉ 3.4 ሚሊዮን ዜጎች የምግብ ድጋፍ እንደሚያስፈልጋቸው ከነዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ እንደሚያስፈልግ የክልሉን ባለሥልጣናትን ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ቀደም ብለን በ22ኛው የዓለም ዋንጫ ወደ ተካሄደባት ካታር ጎራ ብለን ወደ ደቡብ ኢትዮጵያም ዘልቀን አሁን ደግሞ ወደ ጉባኤው አዳራሽ ወደዚህ ወደ ዋሽንግተን ዲሲ ተመልሰናል። በዚያ ከሚገኙ ባልደረቦቻችን ደግሞ አሁን ሀብታሙ ስዩምን ነው የምናገኘው። ሀብታሙ እንደምን ዋልክ?
እንደምን ዋልክ አሉላ? እንደምን አምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን?
ሀብታሙ፣ አንተ በዩናይት ስቴትስ እና በአፍሪካ የንግድ መድረኮች ስር የተደረጉ በንግድና ኢንቨስትመንት ወይም መዋለ ንዋይ ላይ ያተኮሩ ውይይቶችን መከታተልህን ተረድቻለሁ። ለመሆኑ በዛ ስር ምን አይነት ሀሳቦች ተነሱ?
በጣም አመሰግናለሁ አሉላ። አንተም ቀደም ብለህ እንደተናገርከው በሁለተኛው የአፍሪካ ዩኤስ የመሪዎች ጉባኤ ቀን የተለያዩ ክንውኖች ተካሂደዋል። አብዛኞቹ የዛሬ ክንውኖች ግን ትኩረታቸው የሆነው በአፍሪካና በዩናይትድ ስቴትስ የንግድና የኢንቨስትመንት ግንኙነት ላይ ያተኮሩ ናቸው ማለት ይቻላል። በተለያዩ ክፍሎች የተደረጉ ፓናል ውይይቶች ናቸው ዛሬ የተከናወኑት። ከ300 በላይ የአፍሪካና የአሜሪካ ኩባንያ አመራሮች፣ የሀገራት መሪዎች እንዲሁም ደግሞ በንግድና ኢንቨስትመንት ዘርፍ ውስጥ ተጽዕኖ ፈጣሪ የሆኑ ሰዎች ተሳትፈዋል። በእነዚህ ውይይቶችና ንግግሮች ውስጥ በተለይ ኢንቨስትመንትን በተመለከተ በጤና መሰረተ ልማት፣ ኃይል፣ እርሻ፣ ዲጂታል ዘርፎች ውስጥ ያሉ ግንኙነቶችን የማሻሻል ዓላማ ያላቸው የሀሳብ ልውውጦች ተስተናግደዋል። አስቀድሞ የዩናይትድ ስቴትስና አፍሪካ የመጪ ዘመን የንግድና ኢንቨስትመንት ግንኙነት ምን መሆን ይገባል በሚለው ጉዳይ ላይ ከአፍሪካ ሀገራት የተውጣጡ ሰዎች፣ አመራሮች እንዲሁም ደግሞ የተለያዩ ንግድ ዘርፍ ውስጥ እውቅ የሆኑ ቶኒ ኤልሙን የመሰሉ ሰዎች ተሳታፊ ሆነው ሀሳቦች ተንሸራሽረዋል። ቀጥሎ ደግሞ የአፍሪካን መሰረተ ልማቶች ላይ ገንዘብ ማፍሰስ የሚቻለው እንዴት ነው፣ ይህንን ስለማድረግ የሚያስችሉ ትብብሮች ምን መምሰል አለባቸው በሚለው ላይ ውይይት ተደርጓል። የአንጎላው ጠቅላይ ሚኒስትር አይመን ቤንድራመን እና የአንጎላው ፕሬዚደንት ጂዋን ላሬንዞን ጨምሮ ሌሎች በንግዱ ማህበረሰብ ውስጥ ታዋቂ የሆኑ ሰዎች እንዲሁም ደግሞ የሀገራት አመራሮቹ እንዲሁ ሀሳባቸውን ሰጥተዋል። በቀጣይ ሰዓታት ደግሞ የምግብ ዋስትናና ለማረጋገጥ እንዲሁም ደግሞ የአካታች ቴክኖሎጂ እድገትን እውን ማድረግ በሚቻልበት መንገድ ላይ የሀገራቱ ተወካዮች በቴክኖሎጂና በዲጂታሉ ዘርፍ እውቅ የሆኑ ሰዎችና ተቋማት ተወካዮች እንዲሁ በሁለቱ በአፍሪካና በዩናይትድ ስቴትስ መካከል የሚኖረውን ግንኙነት በማዳበር ረገድ መወሰድ ስላለባቸው እርምጃዎች መላዎችን ሲያመላክቱ ሰምተናል። በአጠቃላይ በ2050 ዓ.ም 2.5 ቢሊዮን ወጣት አፍሪካውያን ይኖሩባታል ተብላ በምትጠበቀው አህጉር ውስጥ ያለው የንግድ አማራጭና መልካም እድሎች ተወስተዋል። በዚህ መልካም እድል ውስጥ ደግሞ ዩናይትድ ስቴትስ ባለሀብቶቿ እንዲሁም ደግሞ አጠቃላይ የመንግስቱ ተቋማት ሊያደርጉት ስለሚገባው አስተዋጽኦ እንዲሁ ሀሳቦች ተመትተዋል ማለት ይቻላል አሉላ። በአጠቃላይ እንግዲህ ከንግድና ከኢንቨስትመንት ጋር በተገናኘ ሁለቱን አካላት የሚጠቅም ለሁለቱ ማለትም ዩናይትድ ስቴትስ እንዲሁም ደግሞ ለአፍሪካ ሀገር በመላ ላሉት የሥራ ዕድሎችን የሚፈጥሩ አማራጮችን ማስፋት በሚቻልባቸው ጉዳዮች ላይ የተያያዙ የፓናል ውይይቶች ተደርጓል። ይህን ነው እንግዲህ ዛሬ ጠቅለል ብዬ የተመለከትኩት።
ግሩም ሀብታሙ፣ በርካታ ዝርዝሮች ያሏቸው የጉባኤ መድረኮች ናቸው። ፍሬ ነገሮቹን ፈታፈታ አድርጎ በሚቀጥሉ ፕሮግራሞቻችን መመልከት የሚጋብዙ ይመስላሉ። ከጉባኤውም አልተጠናቀቀም እስከ ነገ ድረስ፣ የሚቀጥሉትን ደግሞ እንዲሁ ታደርሱናላችሁ። ለአሁኑ አመሰግናለሁ። መልካም ቀን ሀብታሙ።
እኔም በጣም አመሰግናለሁ አሉላ። በጣም መልካም ቀን ይሁን።
ክብራትና ክብራን አድማጮች፣ ክብራትና
drop the mic and we'll get yourself some lunch. Nice job. Yeah. Hopefully it worked out.
ክብራትና ክብራን አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወዲህ ወደ ስቱዲዮ ነው መመለሳችሁ። ከኦሮሚያ ከተመረጡ የህዝብ ተወካዮች ምክር ቤት አባላት የተወጣጡ ተወካዮች መንግስት በተለይ በክልሉ ደቡባዊና ምዕራባዊ አካባቢዎች እየተከሰተ ያለውን የጸጥታ ችግር እንዲፈታ ሲሉ ጠይቀዋል። የህዝብ ተወካዮቹ አቤቱታ አቅራቢ አስተባባሪ አቶ ብዙአየሁ ደገፋ መንግስት በትግራይ ክልል ለተከሰተው ቀውስ መፍትሄ እንዳመጣ ሁሉ በኦሮሚያ ክልል ላለው የሰላም እጦትም እልባት እንዲሰጥ ሲሉ ነው የጠየቁት። አባላቱ ከህዝብ ተወካዮች ምክር ቤት ኃላፊዎች ጋር መወያየታቸውንም ተወካዩ ለአሜሪካ ድምፅ ገልጠዋል። ገልሞ ዳዊት ነው የተከታተለው።
ላለፉት 3-4 ዓመታት በኦሮሚያ ክልል የተለያዩ አካባቢዎች እየተከሰተ ላለው የሰላምና የጸጥታ ችግር እንዲፈታ በሚል ነበር ከክልሉ የተውጣጡ የፓርላማ አባላት ባለፈው ሳምንት ለመንግስትና ለፓርላማው አመራር ጥያቄያቸውን ማቅረባቸው ነው የፓርላማው አባላቱ አስተባባሪ አቶ ብዙአየሁ ደገፋ ለአሜሪካ ድምጽ ያስረዱት።
ኑቲ ሃሊ ኦሮሞን ከሌሰ ከሰቱረ ማሊ አረማል ከስጅራ ቦርማሊ ትዴማ ኢማ ኦሮሞ ቆፈቶንታኔ ኢትዮጵያን ከሌሰ ማል ከሰ ቱርቴ ሀር ማል ከሰ ጅርቲ ፉልዱር ኢትዮጵያ ማል ፈካተ ከንጅዱ።
የኦሮሞ ህዝብ ትናንት የነበረበት ሁኔታ ምን ነበረ? ዛሬስ ምን ውስጥ ነው? ነገ ደግሞ ምን እየጠበቀው ነው? የኦሮሞ ብቻም ሳይሆን የሀገራችን አሁናዊና የወደፊት ዕጣ ፈንታ እኛ የምክር ቤት አባላትን ብቻ ሳይሆን ሁሉንም የሚመለከት ነው። ትናንት እዚህ ሀገር ውስጥ ጭቆና ነበር። በተለይ ደግሞ በኦሮሞ ህዝብ ላይ ያገረሸ የመብት ጥሰት ሲፈጸም ነበረ። ይህን ህዝቡ አስወግዶ አዲስ ስርዓት ቢመሰርትም ሀገራችን ዳግም ግጭት ውስጥ ገባች። በዚህ 2 አመታት ግጭት ጊዜያት ውስጥ መንግስት የሰላም ጥሪን ሲያሰማ ነበር። በስተመጨረሻ ስምምነቱ ተጠናቆ ደስተኞች ሆነን፣ ነገር ግን ደስታችን ሙሉ አልነበረም። አሁንም ሌላ ግጭት በኦሮሚያ ቀጠለ። ወጥቶ መግባት ችግር ሆነ። ሰው ከከተማ ገጠር መመላለስ እያቃተው መጣ። ይሄ ነገር ተራዘመ። መራዘሙ ደግሞ ተስፋችንን አመነመነው። የህዝብ ተወካዮች ምክክር አደረግንና በአቋም መግለጫ መልክ አዘጋጅተን ሁሉም አባል ፈርሞበት ለምክር ቤቱ አመራርና የመንግስት ተወካይ አቀረብን።
አቶ ብዙአየሁ ያቀረቡት ባለ 10 ነጥብ የአቋም መግለጫ በኦሮሚያ ክልል ያለው የጸጥታ ችግርና በአማራ ክልል የኦሮሞ ልዩ ዞን ይፈጸማል ያሉት የሰብአዊ መብት ጥሰት እንዲቆም፣ የኦሮሞ ህዝብ በህግ መንግስቱ ከተጠቀሱት መብቶች ተጠቃሚ እንዲሆን፣ የኦሮሚያ ክልል የአስተዳደር ወሰን እንዲከበር፣ በአዲስ አበባ ትምህርት አሰጣጥ ላይ እክል እየፈጠሩ ነው ባሏቸው አካላት ላይ ህጋዊ የሆነ እርምጃ እንዲወሰድ፣ በህገ ወጥ አሰራር ላይ የተሰማሩ ሰዎች ላይ የተጀመረው እርምጃ እንዲቀጥል የሚጠይቁት ይገኙበታል። ህገ መንግስቱ እንዲከበር፣ የኦሮሞ ህዝብን ወክለው በክልልና በፌዴራል ምክር ቤት ያሉት የሰብአዊ መብት ጥሰቶች ሲፈጸሙ የሚያሳዩትን ቸልተኝነት እንዲያቆሙ፣ በአገሪቱ የመቻቻል ባህል ይበልጥ እንዲጎለብት፣ እንዲሁም በትግራይ ክልል የሰፈረው ሰላም በኦሮሚያም እንዲሰፍን የሚጠይቁ ነጥቦችም ተካተዋል።
ፓርቲና ራጅባ እንጅብ ሞቱማ ራጅባ እንጅብ በከቡዋን ጨፌ እንጅባ እንጅቡ በከቡዋን ፓርላማ እንጅባ እንጅቡ ኡመተ ኬሰስ ዮተ ኤኙለ ዮተ ካን አራራ ጅቡ ሴተነ ቆፋዳ።
ሰላምን የሚጠላ መንግስት፣ የፖለቲካ ፓርቲ፣ የምክር ቤት አባል፣ ህዝብም የለም። እርቅን የሚጠላው ሰይጣን ብቻ ነው። ያንን እንደ ሰው ልንወስድ አንችልም። አሁን የሚያስፈልገን እርቅ ነው። ባለፈው የቤንሻንጉል ጉሙዝ ሸማቂ ተዋጊዎች በካርቱም ተደራድረው ተመልሰው ገቡ። በትግራይም ትናንት ውጊያ ነበረ። ዛሬ ግን ሰላም ነው ያለው። ኦሮሚያ ውስጥም ህዝቡ በሰላም ወጥቶ መግባት መቻል አለበት በሚል ነው እዚህ ውሳኔ ላይ የደረስ ነው።
ሌላ የምዕራብ ወለጋ ፓርላማ አባል ቤተል መልካሙ በበኩላቸው በምዕራብና ደቡብ ኦሮሚያ ያለው ችግር በጊዜ ባለመፈታቱ ተወካዮች የወከሉትን ህዝብ እንኳን ሄደው ያሉበትን ሁኔታ መገንዘብ እንዳይችሉ እንዳደረጋቸው ተናግረዋል። ከሶስት ዓመታት በላይ የዘለቀው ችግር እንዲፈታ መንግስት የሚጠበቅበትን ማድረግ አለበት ብለዋል። አቶ ብዙአየው የክልሉ ፓርላማ አባላት ባለፈው ሰኞ ህዳር 26 ካደረጉት ውይይት በኋላ ረቡ ህዳር 28 2015 ዓመተ ምህረት የምክር ቤቱ አፈ ጉባኤ አቶ ታገሴ ጫፎ እንዲሁም ምክትላቸው ሎሚ በደው የፓርላማው የመንግስት ተወካይ ክቡር አቶ ተስፋይ በልጅጌ በተገኙበት ጥያቄያቸውን ማቅረባቸውን ለቪኦኤ ተናግረዋል። ይህን ጉዳይ በተመለከተ ኮሮሚያና ከፌደራሉ መንግስት ኮሙኒኬሽንስ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ባለፈው ለፓርላማ ባደረጉት ገለጻ ሸኔ ሲሉ ከጠሩትና በክልሉ ላለው የሰላም መደፍረስ ከሚከሱት ቡድን ጋር ስለመደራደር የሚከተለውን ብለው ነበር።
ሸኔ የሸዋ ሸኔና የወለጋ ሸኔ እያለኩን ሲዋጋም ይውለው አንድ ኮማንድ አንድ ስርዓት በማይኖርበት ሰዓት ተነጋግሮ ችግር ለመፍታት በእጅጉ አስቸጋሪ ነገር ይፈጥራል። ነገር ግን በእኛ በኩል አቋማችን ያው ነው። ለሸኔም ለከበደም ለተሰማም አንድ ነው። ታጥቀህ በኃይል የሚገኝ ጥቅም የለም። በፖለቲካ በንግግር ብቻ ነው ፍላጎትን ማሳካት የሚቻለው። ህገ መንግስት ላይ መነጋገር እንችላለን። ክልል ላይ መነጋገር እንችላለን። ስርዓታችን ላይ መነጋገር እንችላለን። በንግግር ብቻ መሆን አለበት፣ በኃይል መሆን የለበትም የሚል ነው የኛ አቋም፣ ትናንትም ዛሬም ወደፊትም።
ነገር ግን መንግስት ሸኔ ሲል በሽብር የፈረጀውና ራሳቸውን የኦሮሞ ነጻነት ሰራዊት ሲሉ ለሚጠሩት ዓለም አቀፍ ቃል አቀባይ የሆኑት ኦዳ ተርቢ የኦሮሞ ነጻነት ተዋጊዎች ግልጽ አደረጃጀት ያላቸው ናቸው ካሉ በኋላ አሁን መንግስት እያቀረበ ያለው ምክንያት ለሰላም ፍላጎት የሌለ መሆኑን ያሳያል ሲሉ ለአሜሪካ ድምጽ በሰጡት ምላሽ መናገራቸው የሚታወስ ነው። ጥያቄ አቅራቢዎቹ የኦሮሚያ ፓርላማ አባላት ተወካይ ክቡር አቶ ብዛዩ ደገፋ የዛሬ ሳምንት ረቡዕ ከምክር ቤቱ ኃላፊዎችና የመንግስት ተወካይ ጋር ወደፊት ሁሉን አቀፍ ውይይት ተደርጎ በክልሉ ላለው ቀውስ መፍትሄ የሚመጣበትን አቅጣጫ እንዲፈለግ ከስምምነት መደረሱን ተናግረው ያንንም ጥያቄ አቅራቢዎቹ በቅርበት ይከታተሉታል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች፣ አሁን ወደ ጎረቤት ሶማሊያ ርዕሰ ጉዳይ ነው የምናልፈው። በሶማሊያ የተከሰተው ድርቅ ለአሁኑ ቸነፈር ከመሆን ድኗል። የተባበሩት መንግስታት ድርጅት በትላንትናው ዕለት የሶማሊያውን ረሃብ አስመልክቶ ባወጣው ዘገባ እንዳመለከተው የረድኤት ድርጅቶችና የአካባቢው ማህበረሰቦች ሰብአዊ ቀውሱን ለመቋቋም ባደረጉት ጥረት የቸነፈር አደጋን ለጥቂት ማስወገድ ተችሏል ነው ያለው። ሊሳ ሽላይን ከጄኔቭ ለአሜሪካ ድምፅ ያጠናቀረችውን ዘገባ እንደሚከተለው አቀርበዋለሁ።
በሶማሊያ የደረሰው ድርቅ ቸነፈር ተብሎ ባይፈረጅም የተባበሩት መንግስታት ድርጅት እንዳደረገው ግምገማ ያቺ ሀገር አሁንም ከአስጊው ሁኔታ አልወጣችም። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ የንስ ላርከ እንደሰጡት አስተያየት የሰብአዊ ቀውሱን ያመጣው ሁኔታ አሁንም እንዳለ ነው። ድርቁ ወደ ቸነፈር ሊሸጋገር የመቻሉ ስጋትም አሁንም አለ ሲሉም ያስጠነቅቃሉ።
Even though that technically there is not declared a famine, that all the technical threshold
ምንም እንኳን ከቴክኒክ አኳያ አሁን ያለው ድርቅ ከቸነፈር ደረጃ ደርሷል ተብሎ ባይገለጽም በዚያ ደረጃ እንዲታይ የሚያደርጉት ሁሉም የቴክኒክ መመዘኛዎች ባያሟሉም ያ ማለት ግን ሰዎች እጅግ ለከፋ የምግብ እጥረት አልተጋለጡም ማለት አይደለም። ይህን መሰል የከፋ ምግብ እጥረት ያጋጥማቸዋል ተብለው የሚጠበቁ ሰዎች ቁጥርም ከ214,000 ወደ 727,000 ከፍ ሊል ይችላል።
ሁኔታው ከዚህም ሊባባስ እንደሚችል የሚናገሩት ላርከ የእርዳታ አቅርቦቱ ካልጨመረ ከመጪው የሚያዝያ ወር አንስቶ እስከ ሰኔ ባለው ጊዜ ውስጥ በደቡባዊ ሶማሊያ ቸነፈር ሊከሰት ይችላል። በተለይ በጤና ውሃና በንጽህና አጠባበቅ ዘርፎች የሚደረገው እርዳታ ወሳኝ መሆኑንም አስረድተዋል። ይህን መሰሉ የእርዳታ አቅርቦት በሌለበት በባይዶዋና ቡርሃካባ ወረዳዎች ከሚገኙ አርሶ አደሮችና ከብት አርቢዎች እንዲሁም በአሁኑ ሰዓት በባይዶዋና በሞቃዲሾ ከተሞች ተጠለው ከሚገኙ ተፈናቃዮች መካከል በመቶ ሺዎች የሚቆጠሩት በመጪው የአውሮፓውያኑ 2023 ሁለተኛ ሩብ ዓመት ለጠና ረሃብ ሊጋለጡ ይችላሉ የሚል ስጋት አለ። የሶማሊያው የምግብ እጥረት እየከፋና እየሰፋ እንደሚሄድ፣ ቁጥሩ 8.3 ሚሊዮን የሚደርስ ህዝብም ለከፋ ረሃብ እንደሚጋለጥ የመንግስታቱ ድርጅት ጥናት ግምገማ አመልክቷል። ቃል አቀባዩ አክለው እንደገለጡትም 2.7 ሚሊዮን ሰዎች እጅግ ከፍተኛ የተመጣጠነ የምግብ እጥረት፣ በዚሁም ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር መጨመር በሚታይበትና የመንግስታቱ ድርጅት አይፒሲ ደረጃ 4 ከሚለው ያስቸኳይ ጊዜ ሁኔታ ውስጥ ይገባሉ ተብሎ ይጠበቃል። ይህም ብዙዎች ከሚያልቁበት የለየለት የረሃብ ቸነፈር አንድ ደረጃ ብቻ ዝቅ ብሎ የሚገኝ አስቸኳይ የሰብአዊ ሁኔታ መሆኑን ያስረዳሉ።
This phase is, as you know, characterized by major food shortages, very high acute malnutrition.
ይህ ደረጃ እንደምትረዱት በከፍተኛ የምግብ እጥረት፣ ተደራራቢ ፈተናዎች የሚያስከትል እጅግ ከፍተኛ የተመጣጠነ ምግብ እጥረትና በዚሁ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር መጨመር ተለይቶ የሚታወቅ ነው። በመሆኑም ሰዎች ለህልፈት ይዳረጋሉ። ቀደም ብሎም በስፋት በተከሰተው የሰብል መውደም፣ የእንስሳት ሞትና የበረታ ረሃብ የተነሳ በመቶ ሺዎች የሚቆጠሩ ሰዎችን እርዳታ ፍለጋ ቀያቸውን ጥለው እንዲሰደዱ አድርጓል።
ለአምስት ተከታታይ ዓመታት የታየው የዝናብ እጥረት፣ የዓለም የምግብ ዋጋ በከፍተኛ ደረጃ መጨመር፣ ያልተቋረጡት የትጥቅ ትግል ግጭቶችና አለመረጋጋት ህዝቡን ከከፋ አደጋ አፋፍ አድርሰውታል። ዓለም አቀፉ ድጋፍም አስከፊው ድርቅ የሚያደርሰውን ጉዳት ለመቅረፍና በመቶ ሺዎች የሚቆጠሩ ሕፃናት፣ ሴቶችና አረጋውያንን ሞት ለመከላከል ያስችላል ነው ያሉት።
ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ41 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ዲሞክራሲ በተግባር የደቡብ አፍሪካው ገዢ ፓርቲ አፍሪካ ናሽናል ኮንግሬስ ወይም ኤኤንሲ በእንግሊዝኛው ምህጻረ ቃል የፓርላማ አባላት በፕሬዚዳንት ሲሪል ራማፎሳ ላይ ሊካሄድ የነበረውን ምርመራ አስቆመዋል። በርካታ ገንዘብ ከገጠር መዝናኛ ቤታቸው ሲሰረቅ፣ ስለ ስርቆቱም ሆነ የገንዘቡን ምንጭ አስመልክቶ ያሳወቁት ነገር የለም በሚል ፕሬዚዳንት ሲሪል ራማፎሳ ቀርበው መልስ እንዲሰጡ በአገሪቱ ፓርላማ የተቋቋመ መርማሪ አካል ጠይቆ ነበር። ይሁንና የአገሪቱ ብሔራዊ ሸንጎ ትናንት ባደረገው ስብሰባ አብዛኛው የኤኤንሲ አባላት ምርመራውን ባለመደገፍ ነው ድምፅ የሰጡት። ራማፎሳ ባደጉባትና የፓርቲውም ጠንካራ ደጋፊዎች ባሉባት ስዌቶ ከተማ ያሉ ነዋሪዎች የራማፎሳን የወደፊት ዕጣ በተመለከተ ለሁለት መከፈላቸው ተሰምቷል። የአሜሪካ ድምጿ ሊንዳ ጊፍታሽ የላከችውን እንዲሁም ከሮይተርስ እና ኤኤፍፒ ያገኘውን ዘገባ ጨምቆ እንግዲህ ወልዴ ለዛሬው ዲሞክራሲ በተግባር እንደሚከተለው ይዞ ቀርቧል።
ራማፎሳ በስልጣን መቀጠል ወይም አለመቀጠላቸውን በተመለከተ ኤኤንሲ አርብ በሚያደርገው ኮንፈረንስ ላይ ውሳኔ ይሰጣል ተብሎ ተጠብቆ ነበር። ውሳኔው በአገሪቱ ያለውን የፖለቲካ ምህዳር ይቀይረዋል የሚል ግምትም ተሰጥቶት ነበር። ነገር ግን ብሔራዊ ሸንጎው ትናንት ባደረገው ስብሰባ ምርመራው እንዳይቀጥል በአብዛኛ ድምፅ በመወሰኑ ራማፎሳ የአርቡን የፓርቲያቸውን ኮንፈረንስ ካለ ችግር እንደሚያልፉት እንደውም የፓርቲ መሪ ሆነው እንደገና የመምረጥና ለአገሪቱ ፕሬዝደንትነትም ለሁለተኛ ዘመን ለመወዳደር ያስችላቸዋል ተብሏል። የራማፎሳ ደጋፊዎች ደስታቸውን በዘፈን አሰምተዋል። ራማፎሳ እንወዶታለን፣ አብረኖ እንጓዛለን ሲሉ ተደምጠዋል። የራማፎሳ የፖለቲካ ሕይወት ባለፈው ወር አደጋ ላይ ወድቆ ነበር። በፓርላማ የተቋቋመ ገለልተኛ ምርማሪ ቡድን ከራማፎሳ የገጠር መዝናኛ ቤት ተሰረቀ የተባለው ግማሽ ሚሊዮን ዶላር የሚሆን ጥሬ ገንዘብ በታክስ ሪፖርት ላይ ያልታየና ምንጩ የማይታወቅ ነው በማለት ራማፎሳ የእምነት ማጉደል ሳይፈጽሙ አይቀርም፣ ስልጣን ሲረከቡ የገቡትን ቃለ መሐላም አልጠበቁም ሲል ቀርበው መልስ እንዲሰጡ በዚህ ወር መጀመሪያ ላይ ባወጣው ሪፖርት ጠይቆ ነበር። ራማፎሳ ውንጀላውን ያስተባበሉ ሲሆን እስካሁንም በወንጀል የጠየቃቸው የለም። የተሰረቀው ገንዘብም 20 ጎሾችን ለአንድ ሱዳናዊ ሸጠው ያገኙት እንደሆነ ተናግረዋል። የራማፎሳ ተቃዋሚዎች ግን ፋርምጌት ብለው በጠሩት ክስ ምክንያት ስልጣን መልቀቅ አለባቸው የሚል ግፊት እያደረጉ ነው። ቅሌቱ ባለፈው ሰኔ ይፋ የሆነው የቀድሞ የአገሪቱ የስለላ ተቋም አለቃ በፕሬዚዳንቱ የገጠር ቤት 4 ሚሊዮን ዶላር ተደብቆ መገኘቱንና እንዲሁም ራማፎሳ ለዘረፋ የገቡትን ሰዎች በማሳፈን ምስጢር እንዳያወጡ ጉቦ ሰጥተዋል ብለው ለፖሊስ ሪፖርት ካደረጉ በኋላ ነው። የዘር መድሎ ከተወገደ በኋላ ኤንሲ የመጀመሪያውን ሕገ መንግሥት ባረቀቀባትና ራማፎሳ ባደጉባት ሶዌቶ ከተማ ያሉ ነዋሪዎች ፓርቲው ረስቶናል የሚል ስሜት አላቸው። በመንግስት የተሰሩት አሮጌ መኖሪያ ቤቶች በመፈራረስ ላይ ሲሆኑ በዚያ ዓመት የተከሰተ የእሳት አደጋ በርካታ ቤቶችን አውድሟል። ወደ 20 የሚሆኑ ቤተሰቦች ወደ ሌላ ቦታ ተወስደዋል። በብሎኬትና ሲሚንቶ ወደ ተሰሩ ቤቶች ሳይሆን መጸዳጃና ውሃ ወደሌላቸው የቆርቆሮ ቤቶች። የ62 ዓመቷ ማርታ ማየር ከነዚህ አንዱ ናቸው።
እዚህ ጥለውን ሄዱ። ዘወር ብሎ ያየንም የለም። ዝናብ አለ፣ ነፋሱ ጣሪያውን እየነቀለው ነው። በገዛ ገንዘባችሁ አሰሩት እያሉን ነው።
የድንጋይ ቤቶቹ እንደ ነገሩ በተሰሩ የቆርቆሮ ቤቶች መቀየራቸው መሠረታዊ አገልግሎትን በመስጠት ረገድ ኤንሲ እንዳልቻለ ማሳያ ናቸው ሲሉ የሌሶቶ ነዋሪ ማርታ ማየር ይናገራሉ። እርሳቸውና በርካታ ሌሎች ነዋሪዎች ከሰላሳ ዓመታት በፊት የዘር መድሎውን ያስቀረላቸውን ፓርቲ መደገፍ ያቆሙት በዚህ ምክንያት ነው።
ለኤኤንሲ ድምፄን አልሰጥም። ለእኛ ምንም ያደረጉት ነገር የለም። ገንዘቡን በልተው ቢሮቸው መቀመጠን ብቻ ነው የተያያዙት። ሲሪል ራማፎሳም ዘና ብለው ቁጭ ብለዋል። ኤኤንሲ ዋጋ የለውም፣ አጭበርባሪዎች ናቸው።
ፓርቲው ያለው ድጋፍ እያሽቆለቆለ በመጣበት በዚህ ጊዜ አመራሩ በመጪው አርብ ኮንፈረንሱን ያካሂዳል። በስዌቶ የማህበረሰብ አንቂ የሆነው ክሪስ ዜልዳ ስዋርዝ እንደሚለው ራማፎሳ ቀጠሉም ወይም በሌላ ተተኩ ብዙ ሰው ግድ
የለውም።
ራማፎሳ ቢቀየርም ሰዎች የሚሰማቸው ፓርቲው ያው የቀድሞ እንደሆነ ነው። አንድ አይነት ሰዎችና አንድ አይነት ዓላማ እንዲሁም ደግሞ አንድ አይነት መርህ። አመራሩ ቢቀየርም እነዛው ሰዎች ያንኑ ቢሮ ይዘው ይቀጥላሉ።
በፕሪቶሪያ ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት ሮላንድ ሄንውድ ፓርቲው ለሚቀጥለው ምርጫ ለመወዳደር ዝግጅት ላይ ባለበት በዚህ ወቅት የራማፎሳ መቀጠል ኤንሲን ሊጎዳ ይችላል ባይ ናቸው።
ፓርቲው በራማፎሳ ከተወከለ ከ50 በመቶ በላይ ድምፅ ሊያገኙ ይችላሉ። ካለሳቸው ግን የማይቻል ነው። ራማፎሳ ተወዳጅነት አላቸው። ከፓርቲው ይልቅ እርሳቸው በግል ብዙ ደጋፊ አላቸው።
ራማፎሳ ችግሩን አልፈው ቀጠሉም አልቀጠሉ አሁን ያለው ዋና ችግር መራጮች ተሳትፏቸውን ማቆማቸው ነው ሲሉ አክለዋል ሮላንድ ሄንውድ። እርሳቸው እንደሚሉት ባለፈው ምርጫ ድምፅ የሰጡት መምረጥ ከሚችሉት ግማሽ ያህል ብቻ ናቸው።
በደቡብ አፍሪካ የምናየው ከፍተኛ ሙስና ነው፣ አነስተኛ ሌብነት አይደለም። የአገሪቱን ሀብት በከፍተኛ መጠን እየዘረፉ ነው። ግራ መጋባቱን የምናየው ለዚህ ነው። መሆን ያለበት በአዲስ መሪ አዲስ አሰራር መከተል ነው።
በኤንሲ ውስጥ ሌላ የተሻለ አማራጭ የለም። ሌሎችም አባላት በሙስና ስማቸው የገደፈ ነው ሲሉ አክለዋል ሄንውድ። ራማፎሳ ባደጉባት ስዌቶ ባለፈው ዓመት ጉብኝት አድርገው የተሻለ ጊዜ እንደሚመጣ ቃል ገብተው ነበር። ለሶሎሞዚ ዛንዚቤ ግን የተቀየረ ነገር የለም። ስራም ሆነ ገንዘብ የለውም።
ለውጥ የለም። እንደምታዩት በዚህ በኩል መብራት አለ፣ በወዲያኛው በኩል ግን የለም። እየቀለዱብን ነው። የኤኤንሲ ሰዎች ሁሌም እየመጡ ያናግሩናል፣ ግን ወሬ ብቻ ነው። ምንም እየሰሩልን አይደለም።
ዞማዚ ቦኮ ዲዜላ ግን ኤሌክትሪክ በማግኘቷ ደስተኛ ነች።
ኤሌክትሪክ ካገኘን በኋላ ሁኔታው ተቀይሯል። ምክንያቱም መብራት እናገኛለን። ብዙ ስጋ ገዝተን ማቀዝቀዣ ውስጥ እናስቀምጣለን። ልጆች ቴሌቪዥን ማየት ይችላሉ። ለውጥ አለ። ደስተኞች ነን።
ኖምዛሞ ፓርክ በተሰኘችው የስዌቶ መንደር ባለፈው ዓመት በተካሄደው የአካባቢ ምርጫ ኤንሲ ያገኘው ድምፅ 46 በመቶውን ብቻ ነበር። ከዚያ በፊት እስከ 67 በመቶ ያገኝ ነበር። በብሔራዊ ደረጃም የኔልሰን ማንዴላ ፓርቲ የሆነው ኤንሲ እያገኘ ያለው ድምፅ በማሽቆልቆል ላይ ነው። ባለፈው ዓመት ኤንሲ ያገኘው ድምፅ በታሪክ ለመጀመሪያ ጊዜ ከ50 በመቶ በታች ሆኗል።
አመሰግናለሁ እንግዱ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው አሜሪካና ሕዝቧ። አሜሪካና ህዝቧ ለምሽቱት የትምህርት ሳምንት ተብሎ በሚጠራውና የዩናይት ስቴትስን ትምህርት ቤቶች የተመለከቱ የተለያዩ መረጃዎችና ዜናዎች መጽሔት ላይ በቅርቡ በወጣ አንድ ሪፖርት መሰረት በዚህ እየተገባደደ ባለው የአውሮፓውያን 2022 ዩናይት ስቴትስ ውስጥ በትምህርት ቤቶች ውስጥ 46 የሚደርሱ ከመሳሪያ ጋር የተያያዙ ጥቃቶች ተፈጽመዋል። ብዙ ሕይወት ጠፍቷል፣ ብዙዎችም ቆስለዋል። ከዘግናኝ ጥቃቶች ተከትሎም ታዲያ የመሳሪያ ባለቤትነት መብትና የትምህርት ቤቶች ደህንነት ጋር በተያያዘ የሚካሄደው ክርክር እንደገና ተጧጥፎ ቀጥሏል። የአሜሪካ ድምጿ ሊዛ ቮራ ቨርጂኒያ ክፍለ ግዛት ውስጥ የሚኖሩ የተማሪዎች ወላጆችን በጉዳዩ ዙሪያ አነጋግራለች። በትምህርት ቤቶች ውስጥ በመሳሪያ የሚፈጸም ጥቃት የሚቆም አይመስልም፣ ስለ ልጆቻችን ደህንነትም እንፈራለን ነው ያሏት። ቆንጅታየ ለምሽቱ አሜሪካና ህዝቧ እንዲያቀናብረዋለች።
የቨርጂኒያ ነዋሪዋ ጃይሪካ ጃንሰን ሁለት ልጆች አሏቸው። የአንደኛና የሁለተኛ ክፍል ተማሪዎች ናቸው። ባለፈው ግንቦት አጋማሽ በቴክሳስ ዩቫልዲ ከተማ በሚገኘው ሮብ አንደኛ ደረጃ ትምህርት ቤት 19 ተማሪዎችና ሁለት አዋቂዎች በጅምላ አጥቂ ጥይት ስለተገደሉበት ጥቃት የተሰማቸውን እንዲህ ሲሉ ነበር የገለጹት።
19 students, 2 adults.
19 ተማሪዎችና ሁለት አዋቂዎች። ይሄ በቃ ያማል።
ሳንዲፕ ናያክም መዋለ ህፃናት የሚውል አንድ ህፃንና አንድ ደግሞ የአራተኛ ክፍል ተማሪ ልጆች አሏቸው።
ለእነዚያ ልጆች ወላጆችና ለማህበረሰቡም ጭምር አዝናለሁ። ለከተማቸው ጭምር ነው የማዝነው። እጸልይላቸዋለሁ። በአሁኑ ሰዓት እኔም በበለጠ የሐዘንና ፍርሃት ስሜት ውስጥ ነው ያለሁት።
ካርሊ ሻርማም ወላጅ ለሆነ ሰው እንዲህ ያለው የጭንቀት ስሜት የማይቀር ነገር ነው ይላሉ። እሳቸውም አንድ መዋለ ህፃናት የገባና አንድ ቤት የሚውል ህፃን ልጅ አሏቸው።
ትምህርት ቤት የገቡ ልጆች ላለው ሰው ልጆች በሚገኙበት ቦታ እንደዚህ አይነት ነገር ሲከሰት በጣም ይሰማዋል። ምክንያቱም የነዛ ልጆች ወላጆች ምን አይነት ሀዘን ውስጥ እንዳሉ ስለሚረዳው ነው።
የአራተኛ ክፍልና የመዋለ ህጻናት ተማሪ ልጆች አባት የሆኑት ሳንዲፕ ናያክ ትምህርት ቤት ውስጥ የሚደርስ ጥቃት መባባሱ ከጊዜ ወደ ጊዜ እያስፈራቸው መሆኑን ይናገራሉ።
በየትምህርት ቤቱ በመሳሪያ የሚፈጸመው ጥቃት እንደዚህ ከጊዜ ወደ ጊዜ እየተባባሰ ከሄደ እኔም ትምህርት ቤት የሚውሉት ልጆቼ ደህንነት ያሳስበኛል።
ጃይሪካ ጃንሰን የዩቫልዴው ጥቃት ማግስት ልጆቻቸውን ወደ ትምህርት ቤት ሲሸኙ ምን አይነት ስሜት ውስጥ እንደነበሩ ሲገልጹ
በማግስቱ ከአባታቸው ጋር የትምህርት ቤት አውቶቡሱ ወደሚጠብቅበት ቦታ ስንሸኛቸው በጣም እንባዬ እየመጣብኝ ነበር። ከዚያም በቃ እቅፍ አድርጌ ደህና ዋሉ፣ መልካም ቀን ይሁንላችሁ ብዬ ሸኘኋቸው። አሁን ብቻ አይደለም እኮ እንዲህ አይነት ነገር ሲከሰት ይብሳል እንጂ ሁሌም እንሰጋለን። ልጆቻችን በደህና ይመለሱ ይሆን ወይ ብለን እናስባለን።
አስከትለውም ጥቃቱ እንደተከሰተ ለጊዜው ትልቅ ዜና ተደርጎ ይወራል፣ ከሳምንት በኋላ ግን ማንም የሚያስታውሰው አይመስለኝም በማለት ጀሪካ በምሬት ይናገራሉ። የአራተኛ ክፍል ተማሪው አባት ሳንዲፕ ናያክም ይህን ሀሳብ ይጋራሉ።
ነጻነት በምንለው በእሴቱ በራሱ ላይ ከልክ ያለፈ ጥቃት እየተፈጸመ ነው። እንደ ማህበረሰብ አንድ ላይ ከተባበርን መፍትሄ መፈለግ አያቅተንም። ህዝቡ አንድ ላይ ሆኖ ለዚህ ነገር መላ እንዲፈልግ የመሪነት ሚና መጫወት ያስፈልጋል።
ችግሩን የሚያስወግድ መላ መፈለግ ከባድ ነገር አይደለም ያሉት የልጆች እናት ጃይሪካ ጃንሰን ቆርጠን ከተነሳን ነገም ልናደርገው እንችላለን ብለዋል።
ቆንጅትን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው፣ ሴቶችና ቤተሰብ። የአካል ጉዳት ያላሸነፋት ወጣት ስፖርተኛ ታሪክ ነው። በተሽከርካሪው አደጋ ሙሉ በሙሉ እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው። ምቤት አሌ የተባለችው ይህች ወጣት በኤሮቢክስና በቅርጫት ኳስ ክልሏን በመወከል በተወዳደረችባቸው ውድድሮች ጥሩ ውጤት አስመዝግባለች ስለናለች አስቴር ከስፍራው ባጠናቀረችው በዚህ ቅንብሯ 4460 ከፍታ ያለውን የራስ ዳሸን ተራራን በመሳብ የወጣች ሲሆን ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም በምትለቃቸው ጥንካሬዋን የሚገልጹ ምስሎች ብዙ ተከታታዮችን አፍርታለች ነው የምትለው አስቴር ምስጋናው።
ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ 2 ዓመት ሊሞላት 2 ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው።
ከብረተኛ ይንኩት ገና በጻነቴ 4 ዓመት ሊሞላ 2 ሳምንት ምናምን ሲቀረኝ ከሰፈር አስረን ባልጫዋታ እየተጫወትኩ ሳለ መኪና ሁለት እግሮቼን ገጨ ማለት ነው። እዛው ላይ ነው እንትኑ ራሱ ቁርጥርጥ ያለው እግሬ ማለት ነው። አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉኝ አላቆምኩም መቋቋም ስላቃተው ከዛው ነው ትግሬም የተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ ሂጄ እናቴ ጋር ትቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት። ሲቀጠቅጠኝ አድሮ እንደገና ሲሸኘው አደራሽ ና አደራሽ ልጅቱ ቀጥቅጦኛል አንድ ነገር ያገኛቸዋል ልጆች ወይ ከዚህ ወይ ከዛች እችን ሲመታታል ማለት ይህን ጨፌ የሚሸጠው ነበር ይመቱ አደልኩ። አሁን ስል እንደገና በ6 ሰዓት ተመጣ ስለወጣ ናን እናትሽ ታማለ ያ እናቴ አልታመመችም ስለዚህ የመታት አልኩ። ከልጆቼ ነው እንጂ ከእናቴ ምንም አያገኘት አልኩ። ስም ስመጣ መኪና ሁላ ተደርጎ አገኘት። እንደገና ተደርጎ ሳገኘ ደነገጥኩ። ቁራን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንዴት ቀጥቀጥቀጥቀጥ እንዳለ በዛ ተነሳ። ብዙ ጊዜ እንደደነገጠች ታመመች። ታማም ተኝታች
እመቤት 4 ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ 8ኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። 9ኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዛው እያፈላጠጠ ወንድሞ አስተማረ። ከዛሬ ክፍል ስትሄድ አካል ታድሶ ሳይክል ሰጠ። ሳይክሉ አየዴ ራሷ ተማረ።
እመቤት በዚህ መልኩ 10ኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች።
አሁን ላይ ባስኬትቦል ተጫዋች ነኝ። ለክልልም ለብሔራዊ ቡድኖች ተመርጫለሁ። 25 ዓመት በታች አሁን ያለው ብሔራዊ ቡድን አለውበት። ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን 3ኛ ነው ወጣነ። እንደ ክልላችን ግን ሁሌም ወርቅ እናመጣለን።
ወርቅ አምጥተሽ ታውቂያለሽ?
አዎ፣ ኮከብ ተጫዋች ነኝ ተሸልሜ አውቃለሁ።
መቼ ነው የጀመርሽው?
ዊልቸር ባስኬት የጀመርኩ 2008 አካባቢ ማለት ነው የጀመርኩት እና 1-5 ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም አይመችሽም ምናምን ለእኛ ቦታ አይሰጡንም እና በጣም ከባድ ነው፣ ቻለንጅ አለው። ብርሽን ከብርሽ ለምትሄጂ ታክሲ ያሉ ታክሲ ሌጉ ትላለ። በዛሬ ደግሞ ጨለማ ነው የምትመጭበት እና በዛሬ ደግሞ ክፍያ የለውም ምናምን። ለራስሽ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻለንጅ ነው ያለው፣ ግን ቻለንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሸን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
ራስ ዳሸን ተራራ መውጣት 4446 ነው ርቀቱ መሰለኝ፣ ባረሱ ከፍተው ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነው እና ደስ ይላል ብቻ።
ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጃ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በጂም ስፖርቶችን ስሰራ አሳያቸዋለሁ እና ዋና ንስዋኝ ያሳያለሁ። ያንን ነገር ማደርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ተናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገድዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ተናገራለች።
አሁን እኔን ያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቸርም ደግሞ በእጄ እንደዚህ ያልኩ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራስ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞች የሚቀጥሬ ብሰራ እንደዛ ማስባለውም እንደዛ
ክብራትና ክብራን አድማጭ ተመልካቾቻችን ለዕለተ ረቡዕ ምሽት ያሰናዳነውን በዚሁ ማብቃታችን ያስተናገድኳችሁ አሉላ ከበደ፣ አቀናባሪዎቹ ኤልያስ አስማርና ተክታው የተገኘችው ጽዮን ግርማ፣ እንዲሁም ሲድራክ በምህንድስናው ተሰይሟል። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።